ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገቤ ላይ እንደውም የሆነ ምልክት ራሱ ነበረ።
የተሻሉ እድሎችን በመሻት ወደ ሌሎች ሀገራት በስደት አቅንተው ከነበሩ ወጣቶች የአንዱን ምስክርነት ነው ቀደም ብለን ያሰማናችሁ። ቆየት ብለን ሙሉውን ዘገባ እናቀርብላችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ቅንብሩን የምትከውንልን ደግሞ ብርሃን ኃይሉ ናት። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ቀዳሚው ዘገባ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል የጉጂ ዞኖች ልዩ ልዩ ወረዳዎች ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ለከፍተኛ የሰላም እጦት እንደተጋለጡ ለአሜሪካ ድምጽ ገልጸዋል። ለአመታት በዘለቀው የጸጥታ ችግር አጋጥሞናል ያሏቸውን ችግሮች ሲያስረዱም ትምህርት ቤቶች ተቋርጠዋል፣ ዜጎች ከቤት ንብረታቸው ተፈናቅለዋል፣ ማህበራዊ አገልግሎቶችንም በአግባቡ ለማግኘት አልቻልንም ብለዋል። ፀሐይ ዳምጠው በጉዳዩ ላይ ቀጣዩን ዝርዝር ልካልናለች።
በኦሮሚያ ክልል ምስራቅ ቦረናና በጉጂ ዞኖች ውስጥ በቀጠለው ግጭትና የተኩስ ልውውጥ ምክንያት የመማር ማስተማር ሂደቱ ሙሉ በሙሉና በከፊል እንደታጎለ ቪኦኤ ያነጋገራቸው ነዋሪዎች ገልጸዋል። በክልሉ በጉጂ ዞኖች የተለያዩ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በተፈጠረው ግጭት ለከፍተኛ ሰላም እጦት ችግር መጋለጣቸውን ገልጸዋል። በክልሉ በቀጠለው የመንግስትና የአማጺው ኃይል ግጭት እንደተቸገሩ ከገለጹት አስተያየት ሰጪዎች መካከል በምዕራብ ጉጂ ዞን ዱግደዳዋ ወረዳ እንደሚኖሩ የተናገሩት አቶ ታዲ ዱጋ አሬሪ በተለይ የአንደኛ ደረጃ ትምህርት ቤቶች ለአመታት ከመማር ማስተማር ሂደት ውጪ ሆኖ እንደሚገኙ አስረድተዋል።
ማን በርኖታ ሰበብ ከናፍ ከናፈ ደጎ መጋዳፋ ጎዲና ጉጂ ሊጣሰን አና ዱግደዳዋ ገንዳ ዱቅሳ መጋዳፋ ከናፈ ወልገይኔ ደኖፋ
በጸጥታ ችግር ምክንያት ትምህርት ቤቶች ከስራ ውጭ ናቸው። ከ2010 ዓ.ም ወዲህ በተለይ በቀበሌ ደረጃ ትምህርት እንደተቋረጠ ነው። ለምሳሌ በምዕራብ ጉጂ ዞን ዱግዳዳዋ ወረዳ ወልጋይ መዳኑ፣ ዱቅሳ ማጋዳ፣ ድማ ኮኔና በሌሎችም ቀበሌዎች ከአንደኛ እስከ ስምንተኛ ደረጃ የሚያስተምሩ ትምህርት ቤቶች ከተዘጉ ዓመታት ተቆጥረዋል። መንግስትም ሆነ ታጣቂው ኃይል በየአካባቢው ህዝቡ በምን አይነት ችግር ውስጥ እንዳለ ቢያውቁም ችግሩ ግን ተባብሷል።
በታንዛኒያ ዳርሰላም በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ሁለተኛ ዙር የሰላም ድርድር ሳይሳካ ከተጠናቀቀ በኋላ በክልሉ የተለያዩ ወረዳዎች ግጭቶች እንደቀጠሉና የጸጥታ ችግሮችም እንደተባባሱ ነዋሪዎች ተናግረዋል። አቶ ታዲ በአካባቢው ተባብሷል ባሉት የሰላም እጦት የንጹሃን ዜጎች ህይወት እንደጠፋ፣ የመኖሪያ ቤቶችና ንብረቶች እንደወደሙና ነዋሪዎቹም እንደተፈናቀሉ ገልጸዋል።
ኩማላማፊ ቁቃኒራ ጀልቀበ ሀንግ አማት አሱማይን ፉራሚን ፉርማታ ሲያቶ አርገትን ሀሊ ኢሳ ኡመኒ ኦሮሞ ጉጂ ኩን ረኮ አማታ ኬሰጅራ።
በሁለቱም የጉጂ ዞኖች በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረገው ውጊያ ከፍተኛ የጸጥታ ችግር አለ። በመሀል ህዝቡ ኑሮውን በሰቀቀን እየገፋ እየተጎዳ ነው። ንጹሐን ይገደላሉ፣ ይፈናቀላሉ፣ ንብረትም ይወድማል። ሁለተኛው ዙር የሰላም ድርድር ስቃያችንን ይቀንሳል ብለን ተስፋ ብናደርግም አልተሳካም። እንዲያውም ከሰላም ድርድሩ መክሸፍ በኋላ በሁለቱ መካከል የሚካሄደው ውጊያ አስጊ ሆኗል። የእኛም ሰቆቃ እንዳለ ነው።
የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት ለአሜሪካ ድምጽ እንደተናገሩት አሸባሪው የሸኔ ታጣቂ ብለው በጠቀሱት ኃይል ላይ በመንግስት እየተወሰደ እንደሆነ የገለጹት እርምጃ ተጠናክሮ ይቀጥላል ብለዋል። የጉጂ ዞን ነዋሪ የሆኑት አቶ ባቱ ደደቻ በጉጂና በምስራቅ ቦረና ዞኖች አሉ ያሏቸውን የጸጥታ ችግሮች ያብራራሉ።
ባለ ነገለ ከሰቲ ረኮ ነገኛ ትጅራ አና ጎሮዶ ላከሰቲ ፈረቶቲ ሰበበ ረኮ ነገኛ ትንተካቴ
በነገሌ ከተማ የሰላም ችግር አለ። በጎሮዶላ ወረዳ በጸጥታው ችግር ምክንያት ከ2015 ዓ.ም ጀምሮ ተማሪዎች ወደ ትምህርት ቤት አይሄዱም። በወረዳው ምንም አይነት አገልግሎት እየተሰጠ አይደለም። የኔትወርክ፣ የውሃ፣ የመብራት ችግሩ በጣም የከፋ ነው። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን። ሰላም ከሌለ መስራት፣ መማርም ሆነ መደበኛ ኑሮን መምራት አይቻልም። ወደ ወትሯችን ሰላማዊ ሁኔታ እንድንመለስ ምኞታችን ነው።
በተመሳሳይ ከአዲሱ የዞን መዋቅር ጋር ተያይዞ በጎሮዶላ ወረዳ ትምህርት ቤቶች የመማር ማስተማር ሂደቱ ከቆመ አንድ አመት እንዳለፈው የ11ኛ ክፍል ተማሪ እንደሆነ ገልጸው ስሙ እንዳይጠቀስ የጠየቀው የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል።
እኔ የሐራቀሎ የሁለተኛ ደረጃ ትምህርት ቤት የተፈጥሮ ሳይንስ ተማሪ ነኝ። እስካሁን በጎሮዶላ ወረዳ ትምህርት አልጀመረም፣ አልተመዘገብንም። አምና በአመቱ አጋማሽ ላይ እንደቆመ ነው። በወረዳችን ከአንደኛ እስከ አምስተኛ፣ ከስድስተኛ እስከ ስምንተኛና ከዘጠነኛ እስከ 12ኛ ክፍል የሚያስተምሩ 80 ትምህርት ቤቶች እንደተዘጉ ናቸው። ለመማር بنፈልግም መምህራኑ የሉም። ደሞዛቸው ከተቋረጠ ቆይቷል። ተማሪዎችም ከከተማው ሸሽቷል። ምክንያቱም መዋቅሩ እንዳይተገበር ያደረጋችሁ ነው የተባሉ ይታሰራሉ። ስለዚህ በከተማው የተገደበ እንቅስቃሴ ነው የምናደርገው። እስከመቼ በዚህ ሁኔታ እንቀጥላለን? መንግስት ጉዳዩን በትኩረት ቢመረከተው ላለሁ።
የልጆቻቸው ከትምህርት ገበታ ውጪ መሆን ያሳሰባቸው ነዋሪዎች ባነሷቸው የተራዘሙ የጸጥታ ችግሮች ጉዳይ ከምዕራብ ጉጂና ከጉጂ እንዲሁም ከምስራቅ ቦረና ዞኖች የትምህርት ጽፈት ቤቶች ከኦሮሚያ ክልል ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካልን ይዘን የምንቀርብ ይሆናል። ለአሜሪካ ድምጽ ሀይድ አምጠው ከአዲስ አበባ።
አይና መሰግናለን። በየአመቱ ጅግ ብዙ ኢትዮጵያውያን ስደተኞች የተሻለ ህይወት ፍለጋ ወደ መካከለኛው ምስራቅና የአውሮፓ ሀገሮች ይፈልሳሉ። ወጣቶቹ ህገወጥ መንገዶችን የሚጠቀሙ ሲሆን ህይወታቸውን እስከ ማጣት ለሚደርስ አደጋም ይጋለጣሉ። ሰሞኑን አጃንስ ፍራንስ ፕሬስ በኢትዮጵያ ያለም አቀፍ ከፍልሰት ተመላሾች መጠለያ ጣቢያ ተገኝቶ ወጣቶችን በጉዟቸው ስላጋጠማቸው አስቸጋሪ ጉዳዮች አነጋግሯቸዋል። ኤደን ገረሞት አስተማራለች።
እጅግ ብዙ ወጣት ኢትዮጵያውያን ፍልሰተኞች የተሻለ ህይወትን ፍለጋ በገልፍ ሀገራት ካደረጉት ፍሬ አልባ ጉዞ በኋላ በሰላም ወደ ሀገራቸው መመለስ ችለዋል። ወጣቶቹ በጉዟቸው ላይ ያጋጠማቸውን ያጋራሉ። አቦ ግዛው በፍልሰት ጉዞ ገንዘብ አምጣ እየተባልኩ ብዙ ጊዜ ግርፋት ደርሶብኛል ይላል።
ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገቤ ላይ እንደውም የሆነ ምልክት ራስ ነበር። ከዛን ግን ያደረ ትንሽ ስለቆየ አንድ አምስት ወር ከላይ ላይ ጠፍቶ እንጂ ኖር አመለከቱ ከፈላ ተፈል በሳት እየተቃጠል ፍረት ማለት እንደዚህ ሳት ይያጋሉ ማለት ቢያንስ እኔ በብረቱ ግን አልተቃጠልኩም። ጓደኞቼ በብረቱ ተቃጥለዋል ፌሮ ማለት ነው።
አቡ በአሁን ሰዓት የዓለም አቀፍ የፍልሰት ተቋም ባዘጋጀው ማረፊያ ውስጥ ነው የሚገኘው። በዋናነትም በነዳጅ ሀብት የበለጸገችው ሳዑዲ አረቢያ ደርሶ ለመስራት የነበረው ህልም ተፋርሶበታል።
አም በኋላ ያው እንግዲህ አሁን በራውን ሳራውን ታቃላችሁ ያ ሳራ ምንጻ ስንት ቀን ራብ ምንን ሳንቀምስ ማለት በቃ ከዛን እንደምን ይሄን ያን ሁሉ መከራ ጻህንትን ብለ ስንት ጓደኞች ሁሉ አልቆም ማለት ምንም የራብ ዛት ማለት።
ሌላዋ በዚህ መጠለያ ውስጥ የምትገኘው ወጣት ነይማ መሐመድም በጉዟቸው ላይ እጅግ ብዙዎች ህይወታቸው ማለፉን ትገልጻለች።
ባህር ላይም እኛ ተሻግረን ከኋላ ያለ ዶኒ ተገልብጧል እና ብዙ ልጆች ሞተውብናል። ከዛም ወደፊት ተሻግረን ስንሄድም ይመንን ይሄድ እንዳለ ሸብክ ላይ ራጎስ ንደርስ መኪና ተገልብጧል እኛም ወድቀናል። በጣምም የተጎዱ ልጆች አሉ። በጣም ህይወታቸው ለማለፍ የደረሱ ልጆች አሉ። በመንገድ ላይ መቀበር የለም ያው ያስተኛን እየጣልን ምን ሄደው አሞራን የሚበላቸው።
ወጣቶቹ ምንም እንኳን ያሰቡበት ሳይደርሱ እጅግ ብዙ ስቃይና አንግልት ደርሶባቸው ቢመለሱም በህይወት መትረፋቸውን እንደ ተአምር ነው የሚያዩት። ሸምሰዲን አወል
አልሐምዱሊላህ ገሩ ነምኒ ልቡራን ጅራቴ ቢያ ኢፊ ከይሰቲ ዴቦኑ
ምስጋና ለአላህ ይሁንና ወደ አገራችን ተመልሰን መኖር መቻላችን ትልቅ ነገር ነው። አላህ ይመስገን እኔና አብሬያችሁ የመጣው ሰዎች በህይወት ተርፈናል።
በየአመቱ በመቶ ሺዎች የሚቆጠሩ ወጣቶች ከአፍሪካ ቀንድ የተሻለ ህይወትን ፍለጋ እጅግ አደገኛ የሆነ ህገወጥ የፍልሰት መንገድን እንደሚጠቀሙ የዓለም አቀፉ የፍልሰት ድርጅት ሪፖርቶች አመላክተዋል።
ከደንገረ መሆን ላይ ቀደመው ዘገባ አመሰግናለሁ። በዱባይ ሲከናወኑ በሰነበተው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ የኢትዮጵያ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያኒቱ ሀገር በቀል የደን ሀብት ለትውልድ እንዲተላለፍ ለአመታት የሰራች የብዙሃን ህይወት ማዕከል ሆና ቆይታለች። የቤተክርስቲያኒቱን የደን ልማት ስራዎች ይዘት ለመቃኘት በተያያዥ ተግባራት ውስጥ በከፍተኛ ኃላፊነት የሚያገለግሉትን አቶ ተዋናይ ሰይፈ ስላሴን ጋብዘናቸዋል። የቤተክርስቲያኒቱንና የደን ልማትን ትስስር ቀድሞ ያስረዱናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ፣ በተለይ በሰሜኑ የሀገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። በዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ ሲባል ስለ መለኮታዊ አስተምሮ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከሰላሳ ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሽስ ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው። እንግዲህ 552 ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተክርስቲያን ለምንድን ነው ደንን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች፣ ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከሰባቱ ሚስጥራተ ቤተክርስቲያን ሶስቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ሚስጥረ ቀንዲልን ብትመለከት፣ ሚስጥረ ክህነትን ብትመለከት እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ሚስጥራት መጠበቂያ ብታደርገው የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች። ያቆየችውን ቤተክርስቲያንን ስንመለከት ካላት ቤተክርስቲያኖች ውስጥ 31,000 በላይ የሚሆኑት ከአንድ ሄክታር እስከ 4,000 ሄክታር የሚሆን ከቨሬጅ አላቸው። በአቨሬጅ በሪሰርች ቢሰራ ብዙ ምርምሮች ያስፈልጋቸዋል። ቢሰራ 400,000 ሄክታር በላይ የሚሆኑ ደኖችና ይዛ ይቆይታለች
ቤተክርስቲያን። በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ እየዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለ እነዚህ አስቲ ጥቂት ይበሉ።
እንግዲህ አሁን በተለያየው ጊዜ በህዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆትስፖት ኤሪያ እንላቸዋለን ለባዮዳይቨርሲቲ ወይም ለስነ ምህዳሩ፣ እነዚህ በህዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንጻር ይህንን ነገሮች መታደግ ስለሚገባን እያደረግናቸው፣ ለምሳሌ በጎን በኩል ከአካባቢውን ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ፣ ለምሳሌ በፎረስትሪ ነን ቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ። በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይንም ወደ ጎን የማስፋት ግብርናን ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ። ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በአመት ሁለት የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በአመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብዓቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በአመት ሁለቴ ሶስቴ እንዲያመርቱ የማድረግ ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች። ሁለተኛ ሶስተኛ ደግሞ ሌሎቹ ደግሞ ምንድነው ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማገዶ ቆጣቢ ሊሆን ይችላል ወይንም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው።
ይሄ የቤተ ክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል። በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይህ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና፣ አዎንታዊ ፋይዳ ምንድን ነው?
ቤተክርስቲያኗ ወይም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቴዎሎጂካል ወይም ስነ መለኮታዊ አስተምሮ ዓለም ከሚያወራው በተለየ ሁኔታ እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይህንን ነገር ግን እኛ ከአያቶቻችን አቆይተን ለማቆየት ይህንን ነገር ደግሞ እነሱ የሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህ ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መብዛት እንደገና ነገሩን ደግሞ ባላ አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸሪ የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። ይህ እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው አንደኛ እንዲሆን ያደረገው። ይሄ ነገር እንግዲህ በዓለም እንግዲህ ገጽታን ከመገንባት አኳያ፣ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ ላይ ያለ ለምሳሌ የካርበን ትሬድ ወይንም የካርበን ሽያጭ አሁን ተጠቃሚ መሆን ይቻላል። አሁን እንግዲህ መመሪያው ወይንም ዳይሬክቲቮቹ እየተጠኑ ይገኛሉ። ከሁለት ሳምንት በፊት ስብሰባ ምንም አዲስ አበባ አድርገን ነበር። መመሪያዎች እንደዚህ እየተጠኑ ነው። በዛም ሀገራችንም ተጠቃሚ የምትሆንበት ይሄ እውቅና ካላት ቤተክርስቲያኗም ተጠቃሚ የመሆን ነገር እነዚህ አይነት ነገሮች እንደገና ደግሞ ከቱሪዝም አንጻር በዓለም በዩኔስኮ እንዲመዘገብ የማድረግ እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህ መንገዶች ለማድረግ ይሄ ሽልማት ይሄ እውቅና ጥቅም አለው ብዬ አስባለሁ። እንደኔ አስተሳሰብ
እርስዎ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው?
እንግዲህ የእኛ ድርሻ በዚህ በኮፕ 28 ስብሰባ ላይ ወይንም ኢቨንት ላይ ምንድን ነው የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች የተለያዩ ስብሰባዎች አሉ፣ የተለያዩ ድርጊቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የእኛ የእምነት ተቋማት አክት አሊያንስ እንደዚሁ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚህ የተለያዩ የእምነት ተቋማት በአንድ ላይ ሆነው የሚያዘጋጁት አሁን ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው። በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባል አለ፣ ኪዮቶ፣ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለ ደኑ የምናደርገውን ነገር እነዚህን ኦልተርኔት የተሸለምንበትን ነገር ኦልተርኔት ኢነርጂ ኢንቴንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነዚህ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚህ ነገሮች እየጎሉ ይመጣሉ። በተለያዩ በቡድን ውይይቶች
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት። በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ። ይሄ ከአካባቢ ጥበቃ ከደን ልማት ጋራ የጀመረቻቸውን ስራዎች ለማጠናከር ለማስፋፋት በአመታት ውስጥ የያዘቻቸው እቅዶች አሉ ወይ?
የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን የሚባል አለ። እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ። እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ። እዛ ውስጥ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን የክላይሜት የተለያዩ ስራዎች ይሰራሉ። ከነዚህ ውስጥ አንደኛው የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከ600 ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በአመት ከ10 ሚሊዮን ችግርኛ ያላነሰ ተከላዎች ይከናወናሉ። እነሱን መንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስት ፕሮዳክትስን እንደንም ማነብ የመሳሰሉ ስራዎችን እንዲያገኙ አካባቢ ሰው ተጠቃሚ እንዲሆን ለማስተንፈስ ኢንቴንሲቭ አግሪካልቸር ምርጥ ዘር ቴክኖሎጂዎችን ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን የመስራት እቅዶች አሉን። በዋናነትም እየሰራናቸው እንገኛለን።
እጅግ በጣም አመሰግናለሁ አቶ ተዋናይ ሰይፈ ስላሴ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሀሳብ ስላጋሩ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ኤደን ገረመው የብዙ ኢትዮጵያውያን የምግብ ምንጭ የሆነው እንሰትን በላቀ አገልግሎት ለመዋል ጥረት እያደረጉ ያሉ ወጣት ባለሙያዎችን ታስተዋውቀናለች።
እሱ ባለው በጣም ነው ማመሰግነው እንግዳችን ስለሆንክ። እስኪ ሙሉ ስምህን ማነትና የምትሰራበትን ተቋም አስተዋውቀኝ።
አመሰግናለሁ። ስሜ እሱ ባለው አለልኝ ይባላለሁ። የኬሚካል ኢንጂነሪንግ እና የቢዝነስ ማኔጅመንት ባክግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኑፋክቸሪንግ ይባላል። እሱም ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልል እና በደቡብ አካባቢ ስለሚገኝ ካምፓኒያችን ያለው ከረንትሊ ሀዋሳ ነው የሚገኘው።
አመሰግናለሁ። እንግዲህ ይሄ ብራይት ማኒፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናቸው የመሰረታችሁት። የእነሱንም ስም አያይዘህ አስተዋውቅልኝ እና እንዴት ልትጀምሩት እንደቻላችሁም ንገረኝ።
ካምፓኒያችን እንግዲህ በ2021 ነው የጀመረው። ፓርትነሮቼ አህመድ ደሊል እና ሰለሞን መገሳ ይባላሉ። የተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው። ከፍሬሽ ጀምረን አንድ ላይ ነው የተማርነው እና የቴሲስ ጽሁፋችን ነበረ የፕሮጀክታችን እንዶች ነበረ እና ሰራነውን ወረቀት ነው በፕሮቶታይፕ ዴቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት፣ እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮንመንታል ነው ያጠናው፣ አንዱ በፕሮሰስ የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው።
መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል?
እንደ ኢትዮጵያ አቆጣጠር በ2013 ነው የተመረቅነው። ከተመረቅን በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ትሮችን ነው ጆይን ያደረግነው። ቀጥታ ካምፓኒ ቢልድ የማድረግ ድሪም ነበረን እና እሱን ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው።
ምንድን ነው እሱ? እስቲ ህልማችሁ ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ሀይል የሚሰጠው ክፍል ነው እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላል እና ድርጅታችሁ ምንድን ነው እሱ የሚያደርገው? እስቲ
ብዙ ጊዜ ስታርች በቆሎ ስታርች አለ፣ የስንዴም ስታርች አለ እና በዋናነት ካምፓኒያችን ወደዚህ የገባበት እንሰት ሀገራችን ላይ እየተሰራበት አይደለም። ከንክል እንሰትን እየተጠቀመ ያለው ህዝቡ 20 ሚሊዮን ህዝብ ነው። የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው ግን የቢቢሲ የዘገበውን ዘገባ የትሽ ከሆነ እስከ 100 ሚሊዮን መመገብ ይችላል እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያችንን በዛ ኢኒሽቲቭ ቢልድ ማድረግ የጀመርነው ማለት ነው።
የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ? የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰት እና እሱን በተመለከተ እናንተ የጨመራችሁበት ነገር ሌስቲ ንገር ነው።
ኢኒሽራሊ ቡላ 90% እንዳልኩሽ ስታርች ነው። ስለዚህ ኢንግሪዲዮች አሉ። ያን 10% ሪሙቭ አድርገን ፉሊ 100% ስታርች ወደ ስታርች መስራት የሚገባውን ሙሉ ሴት እንዲያደርግ አድርገን ነው ፕሮዳክቱን ያመረት ነው። ግሉተን ፍሪ ነው። በጣም ለሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሽው ማርኬቱ በደንብ እንትን አይደለም። ጀርመን ክኖ ናቸው የሚጠቀሙት ፕሮዳክታችንን። እዛም ኢኮፒያ የምትባል ሴልስ ሰርቪስ አላለችም እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ያገኘናት እንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት።
ወደ ቀጣዩ ጥያቄ ነው የመጣኸው። እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ይገኛሉ
ምርቶቻችን? በዋናነት አሁን ላይ በማስ አድርገን ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው። አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከሀዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሀዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሀዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረክባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ፣ ፉድ አይፈልግ የለም እና የኛ ፕሮዳክትም በምግብና ጥራት የተረጋገጠ በመሆኑ እንደመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ እንደ የምግብ ኢንዱስትሪ እንትኖች ላይ ግሉተን ፍሪ ትልልቅ ሆቴሎች ላይም እንደዚህ ግሉተን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፍርኖ ዱቄት መሆን በሚችለው መልኩ ለሁሉም ፍርኖ ዱቄት እንደሚሆነው ነው የሚሆን የኛ ፕሮዳክት ግን ግሉተን ፍሪ ሄልዚ በጣም
ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስቲ ትንሽ አንደ ባለሙያ አንተ አስረዳ።
ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አይቻቸው ከሆነ እነዚህ የሚበቅሉት እንቡቶቹ አሉ አይደለ? እቺ ፕሮቲን ፓርቷ ስኳር የሚለው ፓርት እሱ ግሉተን ነው። አሁን ለምሳሌ ጤፍ የለውም፣ ግሉተን ፍሪ ነው ጤፍ። ያቺ ፓርት የለችም። እቺ ለሄልዝ አይመከርም፣ ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች። አሁን ስኳር ያለበት ሰው ስንዴ ዳቦ አይበላም አይተሽ ከሆነ እና የኛ ፕሮዳክት ላይክ ድንችን ብታይ ግሉተን ፍሪ ነው። እንሰትም እንደዛው ግሉተን ፍሪ ነው። ካዛባ ግሉተን ፍሪ ናቸው። ለዛ ነው ሞሩፍ ደግሞ ይህን ኒትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው።
እስቲ ስለ ጥሬ ዕቃ እናንሳ። ብዙ ጊዜ እንሰት የሚተከለው በሰዎቹ ጓሮ ነው። በደቡብ በእርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ?
በዋናነት አሁን ላይ ከረንትኒ ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው ከረንትኒ ደቡብ ውስጥ ቢሆን ማለት ነው። አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድሮት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል ሙ በጣም አሪፍ ነው። ምክንያቱም የኛ ካምፓኒ ወረድ አንድ ይቆማል፣ ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ላይ ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት። ግን ናይጄሪያም ሳውት አፍሪካም ብትሄጂ ላይክ በጫካ ነው፣ ፎረስት ነው። ፎርስ ባናና ብሎ ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡት። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዴሊሸስ ነው እንደምታውቀው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም። አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትም በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት
ከዩኒቨርሲቲ እንደወጣችሁም ነው ወደ ስራ የገባችሁት እና እስቲ ያጋጠሟችሁ ተግዳሮቶች ምንድን ናቸው?
ብዙ ተግዳሮቶች ገጥመናል በእውነቱ። እንደ ስታርታፕ ሆነች ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት፣ ስራውን መስራት ና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው እወዳለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ፋፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ። ከእነሱ ሌተር በማጣፍ ሲስተሙን ቀለል ለማድረግ ሞከረናል። ኦልሬዲ ያለፈ እንትን ስለሆነ አላነሰውም፣ ብዙ እንትኖች አሉ። አሁን ላይ ግን ሲስተሙም እየቀለለ ነው፣ መንግስትም ትኩረት እየሰጠው ነው።
የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለሁ እና እስቲ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው?
ኮሎጅ ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው። ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒች ኦር ጃይዚት የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ኮሎችን አውጥተው በዛ ቢዝነሳችንን ፒች አድርገን ሳፖርት አድርጎን ፕሮቴክት ዴቨሎፕ እስክናደርግ ድረስም ረድቶን የአይሽን ግራንት ሳፖርት ሊያደርገን ችሏል ማለት ነው።
ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ስልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ።
እስካሁን ላይ ውስታችንም ቋሚ ሰራተኞች ብለን የተመዘገብ ነው እና ከኛ ነገሮችን ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክተሪም ኢንዳይሬክተሪም ለኬኛ ካምፓኒ እስከ 25 ሰው መያዝ ይችላል። ህልማችን እንሰትን ረው ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲጠቀም ማድረግ እና ኢትዮጵያ ስታርች 20,000 ቶን ኦፍ ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ 20%ን እኛ ሀገራችን ማምረት እኛ ሀገር የተኝተንበት ነው የምናደርገው። ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ አሁን ናይጄሪያ እንደነገርኩሽ ሳውዝ አፍሪካ አይበላም ፎረስት ነው። እዛ ሄደን ካምፓኒያችንን ላውንች ማድረግ
እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው።
እኔ አመሰግናለሁ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ዛሬ ላይ የቀረቡትን መሰናዶችና ሌሎች መረጃዎችን ለማግኘት ኦፊሳላዊው ገጻችንን መጎብኘት አትዘንጉ። በድጋሚ አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ምሽት።